ይህ የአሜሪካ ድምጽ ነው።
በሰው በህዝብ ህይወት ላይ የማላገጥ ነገር ነው። ወደ 20 ሚሊዮን ህዝብ ነው የተወጣብን። ወደ 5 ሚሊዮን ከብቶች ናቸው ያለቁብን። በዚህ ደረጃ ዝም ብሎ ማየቱ የመንግስትን ደካማነትና ተጠያቂነትን ገሽሽ ያደረገ መሆኑን ያሳየናል እናለን።
ካሁኑ ከመከፈቱ በፊት የተወሰኑ ድርጅት ስራዎችን መስራት ካልቻለ ጉዳቱን ለመቀነስ ወደዛ ሲቹዌሽን ማንጅመንት ምንም አይነት ምክንያት የለም።
ለምሳሌ ኢትዮጵያ መንግስት ሳይጋብዘው ወርልድ ፉድ ፕሮግራም ኢትዮጵያ ውስጥ ያለውን የእርዳታ እህል መጠን ሊጨምር አይችልም።
በኢትዮጵያ ድርቅ ዙሪያ ከተሰናዳው የትንታኔ ዘገባ የተወሰደ ድምጽ ነበር የሰማችሁት። በምሽቱ ይደመጣል። ይህንና ሌሎች ጥንቅሮችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምን አምሽታችኋል ክቡራን አድማጮች። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ ደግሞ በዋና አዘጋጅነት አብረናችሁ እናመሻለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.cnews.com ላይ እንድትከታተሉ በአክብሮት እንጋብዛለን። በተጨማሪም ከሰኞ እስከ አርብ በአምሃሪክ ፌስቡክ ገጽ ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። በኢትዮጵያ ድርቅ ዙሪያ ከተሰናዳው የትንታኔ ዘገባ የተወሰደ ድምጽ ነበር የሰማችሁት። በምሽቱ ይደመጣል። ይህንና ሌሎች ጥንቅሮችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምን አምሽታችኋል ክቡራን አድማጮች። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ ደግሞ በዋና አዘጋጅነት አብረናችሁ እናመሻለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.cnews.com ላይ እንድትከታተሉ በአክብሮት እንጋብዛለን። በተጨማሪም ከሰኞ እስከ አርብ በአምሃሪክ ፌስቡክ ገጽ ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የናይጄሪያ ጠቅላይ ፍርድ ቤት አሮጌዎቹ የገንዘብ ኖቶች ቆይታ እንዲራዘም አዘዘ። የናይጄሪያ ጠቅላይ ፍርድ ቤት የሀገሪቱ መንግስት አዲስ ያወጣው የገንዘብ ኖት ለውጥ ህገ መንግስታዊ አይደለም ሲል ነባሮቹ የገንዘብ ኖቶች እስከ አመቱ መጨረሻ ድረስ በጥቅም ላይ እንዲቆዩ አዟል። ጠቅላይ ፍርድ ቤቱ ትናንት አርብ ያስተላለፈው ውሳኔ የናይጄሪያ ክፍለ ግዛት አገረ ገዢዎች ነባሮቹ የባለ 200፣ 500 እና 1000 የገንዘብ ኖቶች ወይም ናይራ ለረጅም ጊዜ እንዲቆዩ የካቲት 9 ቀን 2015 ዓ.ም የመሰረቱትን ክስ ተመልክቶ መሆኑ ተነግሯል። የናይጄሪያ መንግስት ባለፈው የአውሮፓውያኑ አመት አዲስ የገንዘብ ኖቶችን ማውጣቱን ገልጾ ናይጄሪያውያን በስድስት ሳምንታት ውስጥ ወደ አዳዲሶቹ የገንዘብ ኖቶች እንዲቀይሯቸው አዞ ነበር። የናይጄሪያ ባለስልጣናት የገንዘብ ኖቶቹን መቀየር ያስፈልገው በገበያ ላይ ያለውን ትርፍ የገንዘብ መጠን ለመቆጣጠር፣ ወንጀልና አፈናን ለመዋጋት እንዲሁም የዋጋ ግሽበትና ሐሰተኛ ወንጀሎችን ለመፍታት መሆኑን ይናገራሉ። ጠቅላይ ፍርድ ቤቱ ግን በፕሬዝደንት ሙሐመዱ ቡሃሪ የተደገፈው ፖሊሲ ህገ መንግስታዊ ያልሆነውን የአስፈጻሚውን ስልጣን የሚያመለክት፣ የገንዘብ ችግር ያለባቸውና ህልውናቸው በፈጣን የንግድ ልውውጥ የሚተዳደሩ ናይጄሪያውያን ዜጎችን መሰረታዊ መብቶች የሚጥስ ነው በሚል ውድቅ ያደረገው መሆኑ ተመልክቷል። ዓለም አቀፉ አቶሚክ ኤነርጂ ተቋም ኃላፊ ከኢራን ጋር የሳይንስ ዘርፉን ጨምሮ በሁለት ዋና ዋና ጉዳዮች ላይ ከኢራን ጋር ንግግር መኖሩንና ሂደቱም ትልቅ ተስፋ ማሳደሩን ዛሬ ቅዳሜ በሰጡት መግለጫ ተናግረዋል። የተቋሙ ኃላፊ ራፋኤል ግሮሲ በቴህራን የሚያደርጉት ስብሰባ የተጀመረው ትናንት መሆኑ ሲገለጽ፣ ዲፕሎማቶች የስብሰባው ዓላማ ከዓለም አቀፉ የኒውክሌር መርማሪ ተቋም ጋር ኢራን እንድትተባበር ግፊት ለማድረግ ነው ብለዋል። ግሮሲ በቴህራን ለጋዜጠኞች በሰጡት መግለጫ በዓለም አቀፍ ደረጃ አስፈላጊ የሆኑ ሁለት ጉዳዮች አሉ። በግልጽ እንደሚታየው ኢራንና ተቋሙ በጋራ እየሰራንባቸው ያሉት ጉዳዮች ወደፊት እንዲቀጥሉ በኢራን ስላለው የኒውክሌር ፕሮግራም ግልጽ ለማድረግና ማረጋገጫዎችን ለመስጠት ትልቅ ተስፋ አለ ብለዋል። ከኢራን የአቶሚክ ኤነርጂ ተቋም ኃላፊ መሐመድ እስላሚ ጎን ቆሞ መግለጫ የሰጡት ግሮሲ ሁለተኛው ጉዳይ እጅግ በጣም አስፈላጊ የሆነው በሳይንስና ቴክኖሎጂ ዘርፍ ከኢራን ጋር ያለን ወደፊት የሚቀጥለው ትብብርን በሚመለከት ነው ብለዋል። ከኢራን ጋር የሚደረገው ንግግር በስራ በታማኝነትና በትብብር መንፈስ እየተካሄደ መሆኑንም ያለማቀፉ የአቶሚክ ኤነርጂ ተቋም ኃላፊ ራፋኤል ግሮሲ ተናግረዋል። የሐላፊው ጉብኝት የመጣው ኢራን በፎርዶው የኒኩለር ማበልጸጊያ ተቋም የኒኩለር ኃይል ለማመንጨት የሚያስችላትን ዩራኒየም ንጥረ ነገር መጠን ወደ 83.7 ከመቶ ባደረሰችበትና የኒኩለር ጦር መሳሪያ ለመስራት ወደ 90 ከመቶ እየተጠጋችበት ባለችበት ወቅት መሆኑን የተባበሩት መንግስታት የኒኩለር ተመልካች ቡድን ሪፖርትን ጠቅሶ ሮይተርስ ዘግቧል። የአቶሚክ ኤነርጂ ተቋም ኃላፊ መሐመድ ስላሚ ግን የኢራን እስላማዊ ሪፐብሊክ የዩራኒየም መጠኗን ወደ 60 ከመቶ ማድረሷን ዛሬ ቀዳሜ ለጋዜጠኞች በሰጡት መግለጫ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ መከላከያ ሚኒስትር ሰርጌይ ሾይጉ በዩክሬን ደቡባዊ ግዛት ዳኔትስክ በምስራቅ እዝ አዲስ ከተቋቋሙት ወታደራዊ እዞች ውስጥ አንዱ የሆነውን አጥቂ ጦራቸውን ዛሬ ቀዳሜ በስፍራው ተገኝተው መጎብኘታቸውን ሚኒስትሩ አስታውቋል። ሚኒስትሩ በማህበራዊ ሚዲያ መልእክት ማስተላለፊያ ቴሌግራም ላይ ዛሬ ባወጣው የቪዲዮ መልእክት ለሩሲያ ወታደራዊ ኃይሎች የሜዳይ ሽልማት ሲሰጡ አሳይቷል። የእንግሊዝ የመከላከያ ሚኒስቴር ዛሬ ባወጣው መግለጫ ዩክሬን ውስጥ የዶናባስ ክልል ከተማ በሆነችው ባክሙት አካባቢ የተፋፋመ ውጊያ መኖሩን አስታውቋል። ባክሙት የሚገኘው ድል በዙሪያው ያለውን የዶናባስን ክልል ለመያዝ ለሚደረገው ስትራቴጂ ጥሩ መወጣጫ እንደሚሆንም ተነግሯል። ዩክሬን ከተማይቱ መጠነኛ ስትራቴጂክ ጠቀሜታ ቢኖራትም በዚያ ስፍራ የሚከፈለው ከፍተኛ ኪሳራ የጦርነቱን ሂደት በመወሰን ትልቅ ስፍራ ሊኖረው እንደሚችል አስታውቃለች። ወደ አውስትራሊያ የተላከ $677 ሚሊዮን አደገኛ እጽ ተያዘ። ዩናይትድ ስቴትስና አውስትራሊያ የጋራ ሕግ አስከባሪ ኃይሎች ከሜክሲኮ እስከ አውስትራሊያ የተዘረጋውን ዓለም አቀፍ የአደገኛ እጽ ማስተላለፊያ መስመር መያዛቸውን አስታውቀዋል። ሕግ አስከባሪዎቹ ይህን ያስታወቁት በመርከብ ወደ አውስትራሊያ ሲያመራ የነበረውንና $677 ሚሊዮን የሚያወጣውን 2.4 ቶን የኮኬን አደገኛ እጽ በደቡብ አሜሪካ የባህር ድንበር ላይ ከያዙ በኋላ ነው። የተያዘው የኮኬን መጠን አውስትራሊያ በአመት ከምትጠቀመው አደገኛ እጽ ግማሽ ያህሉ እንደሚሆንም ሮይተርስ ዘግቧል። የዝውውሩ መስመር በሜክሲኮ ከሚገኙ የአደገኛ እጽ አስተላላፊዎች ጋር የተገናኘ መሆኑም ተነግሯል። ከዝውውሩ ጋር በተያያዘ 12 የሚደርሱ ተጠርጣሪዎች መያዛቸውንም የአውስትራሊያ ፖሊስ ዛሬ ባወጣው መግለጫ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ የቅዳሜ ዝግጅቶቻችን ጋር አብራችሁን ቆዩ።
ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የአማርኛ መሰናዶ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 25 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ለዕለቱ ወደ አሰናዳ ነው አብይ ዘገባ ከመሻገራችን በፊት በሁለተኛው ክፍል መሰናዷችን ከተካተቱ ጥንቅሮች መካከል አንዱን እናስተዋውቃችሁ።
ለሀገር የተከፈለው ዋጋ ብሔር መልክ ወይም አካባቢ መልክ ያለው ስላልሆነ ነው። ስለዚህ ለድል በአለም አደባባይ ፊት ውጤታማ ሆኖ ለመገኘት ትልቁና መሰረታዊ ነገር አንድነት ነው ማለት ነው። እና በአሁን ጊዜም ይህንን አንድነት ነው ማሰብ ያለብን። ምክንያቱም በዓሉን ስናከብር የአንድነት የመደማመጥ ለውጥና ውጤት ነው የአድዋ ታሪክ።
የአድዋ ድል ከታወጀበት ወር ኢሉ ዘገባለን በሁለተኛው አጋማሽ ላይ ይዘነው የምንመለስ ይሆናል። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ መንግስት በደቡብና ደቡብ ምስራቅ ኢትዮጵያ ክፍሎች በሚሊዮን የሚቆጠሩ ሰዎችን ለረሃብ አደጋ ያጋለጠውን ድርቅ በይፋ አለማረጋገጡ ዓለም አቀፍ እርዳታዎች እንዳይፋጠኑና የድርቅ ተጎጆች ተገቢውን እርዳታ በወቅቱ እንዳያገኙ እያደረገ ነው ሲሉ የእርዳታ ተቋማትና ተንታኞች ተናገሩ። ለሶስት አመታት ዝናብ ባለመዝነቡ ድርቁ ባጠቃቸው አካባቢዎች 12 ሚሊዮን ሰዎች ለምግብ እጥረት ለውሃ ጥምና ለበሽታ የተዳረጉ ሲሆን ከ4.5 ሚሊዮን በላይ ከብቶችም ሞተዋል። ስመኝሽ ቆየ ተጨማሪ አላት።
በአፍሪካ ቀን ላለፉት 3 አመታት ዝናብ ባለመጣሉ በሶማሊያ ኢትዮጵያና ኬንያ የሚኖሩ 46 ሚሊዮን ሰዎችን የምግብ እርዳታ ፈላጊ ያደረጋቸው ሲሆን የ9.5 ሚሊዮን ከብቶች ህይወት አልፏል። ይህ በ40 አመታት ያልታየ መሆኑ የተገለጸው አስከፊ ድርቅ በኢትዮጵያም 12 ሚሊዮን ሰዎችን ለምግብ እጥረት፣ ለውሃ ጥምና ለበሽታ ማጋለጡን አክሽን አጌንስት ሃንገር የተሰኘው ተቋም አስታውቋል። የዓለም የጤና ድርጅት ደግሞ በአጠቃላይ በምግብ ዋስትና ጦት፣ የተመጣጠነ ምግብ እጥረትና ከፍተኛ ድህነት ውስጥ ያሉ ሰዎችን ቁጥር 24 ሚሊዮን ያደርሰዋል። ለስድስተኛ ተከታታይ ወቅት ዝናብ አለመጣሉን ተከትሎ እየከፋ የሄደው ድርቅ በአፋጣኝ ምላሽ የማያገኝ ከሆነ ደግሞ በቀላሉ ወደ ረሃብ ሊያድግ እንደሚችል ያክሽን አጌንስት ሃንገር የኢትዮጵያ ፕሮጀክት ዳይሬክተር ቤዛ አበበ ገልጸዋል።
ያሁን በረሃብ ለተጋማው ለንትሉ የተለያየ ኢንተርናሽናል ሪኮግናይዝ የተደረጉ ፋክተሮች ወይም ኢንዲኬተሮችን ተጠቅሞ ያንን ክላሲፊኬሽን የሚሰራ አካል አለ። በዛ አካል ክላሲፊኬሽን መሰረት ነው ኢመርጀንሲ ነው ወይም ደግሞ ኮምፕሊት ረሃብ አይዲንቲፋይድ ሌደርሳል እየተባለ አንድ አካባቢ ካታጎራይዝ የሚደረገው። ኢትዮጵያ በብዛት አይፒሲ 4 እና አይፒሲ 3 ላይ ያሉ ወይም ደግሞ ከአይፒሲ 5 አንድ ደረጃ ዝቅ ያለ ሲትዌሽን ላይ ነው እስካሁን ያሉት ዳታዎችን የሚያሳየው። አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠበቀው የዝናብ ሁኔታ የሚሆን ከሆነና ካሁኑ ከመከሰቱ በፊት የተወሰኑ ድርጅት ስራዎችን መስራት ካልቻለን ጉዳቱን ለመቀነስ ወደዛ ሲትዌሽን ማንግድበት ምንም አይነት ምክንያት የለም።
በዚህ መልኩ ድርቁ በበረታባቸው የአፋር፣ ሶማሊያ፣ ኦሮሚያና ደቡብ ክልሎች የሚገኙ የአካባቢው ባለስልጣናት በሺዎች የሚቆጠሩ ሰዎች ምግብና ውሃ ፍለጋ እየተፈናቀሉ መሆናቸውንና በርካታ ከብቶች መሞታቸውን በተደጋጋሚ አስታውቀዋል። የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ዓለም አቀፍ ተቋማትም የችግሩን አሳሳቢነት ገልጸው አፋጣኝ ምላሽ እንዲሰጥ ጠይቀዋል። በፌደራል ደረጃ ግን የኢትዮጵያ መንግስት እስካሁን ድርቁ ያለበትን አሳሳቢ ሁኔታ ገልጾ ይፋ አላደረገም። ይህ ሁኔታ ቁጥራቸው እየጨመረ ለሚሄዱ ተረጂዎች አፋጣኝ እርዳታ ለማድረስ የሚደረገው ጥረት ላይ ተጽዕኖ እንደሚያሳድር ምሁራን ይገልጻሉ። ዶክተር ደረሰ ጌታቸው የአዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር ናቸው።
ሆስት ስቴቱ እነዚህን ዓለም አቀፍ ድርጅቶች የሚቀበለው ሀገር መንግስት ሳይናገር እነዚህ ዓለም አቀፍ ተቋማት የእርዳታ መጠንንም እርዳታ የሚደርስበትንም ፍጥነት መጨመር አይችሉም። ይሄ በዓለም አቀፍ የእርዳታ ህጎች በኢንተርናሽናል ሂማኒቴሪያን ሩልስ ያለ ነገር። ለምሳሌ ኢትዮጵያ መንግስት ሳይጋብዘው ወርልድ ፉድ ፕሮግራም ኢትዮጵያ ውስጥ ያለውን የእርዳታ እህል መጠን ሊጨምር አይችልም።
በተራዘመው ድርቅ ምክንያት በርካታ ዜጎቿ በረሃብ አፋፍ ላይ የሚገኙባት ሶማሊያ እንደ አውሮፓውያን አቆጣጠር በህዳር 2021 ዓመተ ምህረት ያስቸኳይ ጊዜ አዋጅ ያወጀች ሲሆን ዓለም አቀፉ ማህበረሰብ አፋጣኝ ምላሽ እንዲሰጥም ጥሪ አቅርባለች። የኬንያው ፕሬዝዳንት ዊሊያም ሩቶም ባለፈው ሳምንት የድርቁ ሁኔታ አሳሳቢ ደረጃ ላይ መድረሱን አስታውቀው መንግስታቸው በድርቅ ለተጎዱ አካባቢዎች ተጨማሪ በጀት መመደቡን ገልጸዋል። የኢትዮጵያ መንግስት ግን እስካሁን በብሔራዊ ደረጃ ድርቁን ይፋ ለማድረጉ ኃላፊነቱን እየተወጣ ላለመሆኑ ማሳያ ነው ያሉት ደግሞ በሞርጋን ስቴት ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ናቸው።
ይሄ መንግስት ተጠያቂነቱ አልተወጣም። አስከፊ ሁኔታ ነው። ሊደብቀው አይችልም። እንግዲህ መንግስት በረሃቡ ብቻ ሳይሆን ብዙ ውጥረቶች አሉ። መፈናቀል አለ በየሀገሩ፣ በምዕራብ ኢትዮጵያ፣ በሰሜን ኢትዮጵያ እንደዚሁ ድርቅም እየመጣ ነውና ዝም ብሎ ገሸሽ እያለ ማለፍ የሌለበት ነገር ነውና ዝም ብሎ መታየት የሌለበት ነው። እና ይህ የመንግስትን ተጠያቂነት ውድቀትን የሚያሳየው ተጠያቂነት ብቻ ሳይሆን ውድቀት ፌሊየር።
ድርቁን ሸሽተው ምግብና ውሃ ፍለጋ በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች በቂ እርዳታ እያገኙ እንዳልሆነ በተደጋጋሚ ይገልጻሉ። ለምሳሌ በኦሮሚያ ክልል ቦረና ዞን ከ867000 በላይ ሰዎች አስቸኳይ የምግብ እርዳታ የሚያስፈልጋቸው ቢሆንም ቋሚ እርዳታ የሚያገኙት 600000 ያክል ብቻ መሆናቸውን የቦረና ዞን አደጋና ስራ አመራር ገልጿል። ዶክተር ደረሰ መንግስት ለድርቁ ሀገር አቀፍ ዕቅና መስጠቱ የችግሩን መጠን ለመረዳትና የእርዳታ አቅርቦቱን ችግር ለማቅለል ያስችላል ይላሉ።
የኢትዮጵያ መንግስት እርዳታ ያስፈልገኛል ብሎ ስቴት ኦፍ ኢመርጀንሲ ሲያውጅ ረዳት ወይም ለጋሽ ሀገራት እናው ማለማቀፍ የሆኑ መልቲላተራል የልማት ተራድኦ ድርጅቶች ለምሳሌ እንደነ World Food Program and then you know UNHCR, UNICEF አይነቶቹ እንዲህ አይነቱን እርዳታ ለማቅረብ በገፍ ይረባረባሉ። የእርዳታውንም ልክና የእርዳታውንም አቅርቦት መጠን አፕስኬል ያደርጋሉ።
በድርቅ በተጎዱት አካባቢዎች እርዳታ ያቀረበ የሚገኘው አክሽን አጌንስት ሃንገር የኢትዮጵያ ዳይሬክተርም በዚህ ይስማማሉ። በየክልሉ በተናጠል የሚደረጉ ጥረቶች በሀገር ደረጃ ተቀናጅተው መሰራት ቢችሉ ሊደርስ ይችላል ተብሎ የሚፈራውን ትልቅ ጉዳት መቀነስ ይችላል።
በእንግሊዝኛ የበለጠ እንደ ሀገር አቀፍ ሆነ ኢፈር መንግስት ያለው ጥይታ ለድርቁ ምላሽ ያለው ጥይታ ወይም ደግሞ ዲክላሬሽን ሞር ቦልድ በሆነ ቮይስ ማውጣት ይችል ብዙ ነገር ማሻሻል ማስተካከል መለወጥ ሊችል ይችላል።
የኢትዮጵያ መንግስት ድርቁ አሳሳቢ መሆኑን እንደ ጎረቤቶቹ ለምን በይፋ አላሳወቀም የሚለውን ለመጠየቅ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ጋር በተደጋጋሚ ብንደውልም ምላሽ አላገኘንም። ሆኖም ባለፈው አመት ነሐሴ ወር ላይ በጦርነት ምክንያት ከመተታመሰው ዩክሬን ስንዴ የጫነ መርከብ ወደ ኢትዮጵያ መጓጓዙና በኢትዮጵያ በድርቅ ለተጠቁ አካባቢዎች እንደሚከፋፈል ይፋ በተደረገበት ወቅት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ስንዴ አልገዛችም ድርቅም አይመታተም ሲሉ አስተባብለው ነበር።
ከቅርብ ጊዜ ጀምሮ አንዳንድ ነገር ይስማማል። ኢትዮጵያ በድርቅ ልትመታ ነው፣ ድርቅ ኢትዮጵያን ሊያጠቃታል የሚል ዜና በስፋት ይስማማል። እንዲሁም ኢትዮጵያ ስንዴ ገዝታ ስንዴዋ በጀልባ ተጭኗል የሚል ዜናም ተሰምቷል። ኢትዮጵያ ስንዴም አልገዛችም፣ ኢትዮጵያ ድርቅም አይመታተም። ዋናው የድርቅና የስንዴው አላማ ስንዴ ኤክስፖርት እናደርጋለን ስላል ቀድሞ የማጥላላት ዘመቻ አካል ስንዴ ኤክስፖርት እናደርጋለን ይያሉ ስንዴ ያስገባሉ፣ ስንዴ ኤክስፖርት እናደርጋለን ይያሉ በድርቅ ተመቱ ለማለት እንዲያመቻቸው ነው።
ፕሮፌሰር ጌታቸው የሃይነት ማስተባበል መንግስት እውነቱን ለመሸፋፈን የሚያደርገው ጥረት ነው ሲሉ ይተቻሉ።
ኢትዮጵያ መንግስት እንግዲህ እንደሚታየው በዓለም ደረጃ ገጽታይ ጥሩ ነው ይያለ ስለሚናገር ናሽን ለማፋየስ ስለሚሞክር ያገልጻው ጥላሽትን ስለበስ ለማይፈልግ በዛ ምክንያት እንግዲህ አለፍ ይያሉ ምንም ሳይናገሩም እየተባበቁም ያልፋሉ። ግን ነገሩ ተደብቆ እንደማይቀርና እሱ ብቻ ደግሞ ሳይም በሰው በህይወት ላይ የማላገጥ ነገር ነው። ወደ 20 ሚሊዮን ህዝብ ነው የተወጣብን፣ ወደ 5 ሚሊዮን ከብቶች ናቸው ያለቁብን። በዚህ ደረጃ ዝም ብሎ ማይቱ የመንግስትን ደካማነትና ተጠያቂነትን ግሽሽ ያደረገ መሆኑ ያሳየናል እናምናለን።
አንድም ተመርጦም ይሁን ሳይመረጥ ኃላፊነት ላይ የተቀመጠ መንግስት ህዝብን የመመገብ ኃላፊነት አለበት የሚሉት ዶክተር ደረሰ ጌታቸው ኢትዮጵያ ውስጥ ድርቅ በተደጋጋሚ ቢከሰትም በግድ ወደ ረሃብ ግን መቀየር የለበትም ይላሉ። ያ ካልሆነ መንግስት ኃላፊነቱን አልተወጣም፣ ውጤቱም አስከፊ ይሆናል።
አንድ የምናስተውለው ነገር ምንድነው? የዝናብ መቅረት እና የሰብል መበላሸት ወይም መጥፋት ማሳው ላይ ሆኖ አለማደግ ያለሽን የመሬት ምርት ወይም ይልድ የሚለውን ቢቀንስም ሌሎች ነገሮች አሉ ረሃብ ውስጥ እንድንገባ የሚያደርጉ። ለምሳሌ ጦርነት አንዱ ትልቁ ምክንያት ነው። ያሱም እንደምታውቂው ጦርነት ባለባቸው አካባቢዎች ማረስ፣ መጎልጎል፣ መዝራት አይቻልም። አንድ ከሌላ ቦታ እንኳን እህል አምጥቶ መሸመት እና መብላት አይቻልም። ከም ጦርነቱ የእህል ገበያውን ያስተጓጉለዋል። ሶስተኛ ሀገሮች ያንን ህዝባቸው ሊመግቡበት የሚችሉትን ገንዘብ የጦር መድፍ፣ ታንክ፣ የጦር አውሮፕላን በመግዛት ይከሰክሳል። እና በብዙ ጊዜ ኢትዮጵያ ውስጥ አይተሽ እንደሆነ ጦርነት ባለበት ሁኔታ ውስጥ ከአየሩ መዛባት ጋር ከባድ የድርቅና የረሃብ አደጋ ውስጥ እንዘፈቃለን። ምክንያቱም ኢኮኖሚያችን በጣም ኢንሴኪዩር ስለሆነ፣ ሁልጊዜ ለአደጋ ተጋላጭ ስለሆነ
በ1965 ዓመተ ምህረት የተከሰተውን የወሎ ረሃብ በወቅቱ የነበረው ዘውዳዊ ያገዛዝ መንግስት ለመሸፋፈን ሞክሮ ነበር። ይህም ለንጉሱ መንግስት ውድቀት አንዱ ምክንያት እንደነበር የሚያስታውሱት ፕሮፌሰር ጌታቸው ይህ መንግስት ተመሳሳይ ስህተት እንዳይሰራ ያስጠነቅቃሉ።
በወሎ ድርቀት ጊዜ የንጉሱ መንግስት አስተዳደር ምንም እንኳን ቀደም ብሎ ብዙ ትችቶች ቢኖሩትም ችግር ላይ ቢሆንም የወሎ ድርቀት እና ያስከተለው ጉዳት መንግስታቸው እንዲወቅ እንዳደረገ ያንንም ከታሪክም ያልመማር ሁኔታ ነው።
ኢትዮጵያ ስንዴ ወደ ውጪ መላክ መጀመሯን በቅርቡ አስታውቃለች። ሱዳንና ኬንያን ጨምሮ ለስድስት ሀገሮች 3 ሚሊዮን ኩንታል ገደማ ስንዴ ለመሸጥ መታቀዱም ይፋ ተደርጓል። ከዚህ ሽያጭ የሚገኘው የውጭ ምንዛሬ ግን አስቸኳይ የምግብ እርዳታ ለሚሹ ዜጎች የሚያመጣው ለውጥ ይኖር አይኖር ለጊዜው የታወቀ ነገር የለም። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ሬዲዮ ጣቢያ ዝግጅት ነው በመከታተል ላይ የምትገኙት። በዌብሳይታችን amharic.vn.com ላይ እንገኛለን። @vamharic የፌስቡክ ገጻችን ላይም የምሽቱ ዜናዎች ይገኛሉ። ተከታዩን ዘገባ ደግሞ እናስተዋውቃችሁ። ኢትዮጵያ ውስጥ ድርቅ ከፍተኛ ጉዳት እያደረሰ ከሚገኝባቸው ስፍራዎች አንዱ ቦረና ነው። በድርቁ ምክንያት ለከፋ ችግር የተጋለጡ ነዋሪዎችን ለመርዳት በራስ ተነሳሽነት ከተንቀሳቀሱ ወጣቶች መካከል አንዱ አብነት ከበደ ነው። በማህበራዊ መገናኛዎች ላይ ህዝብ ስለ ድርቁ እንዲያውቅ ከማድረግ በተጨማሪም ወደ ስፍራው በመሄድ መሰረታዊ አቅርቦቶችን ለማዳረስም እየጣረ ይገኛል። ቦረና የሚገኘውን አብነትን በስልክ ያገኘው ሀብታም ስዩም ስላለው ሁኔታ ጠይቆታል።
አሁን ያለውበት ቦታ ቦረና የሚባለው አካባቢ ነው። እዛ ቦረና አካባቢ በተፈጠረው ድርቅ ምክንያት የተጎዱ ወገኖቻችንን ደርሼ ለማየት ተመጠየቅም እንጂ ከነዛ ከወገኖቻችን ጋር አብሬያቸው እዛ አካባቢ ነው ያለሁት። እኔ
ያለውን ሁኔታ እስቲ ንገረኝ። እስካሁን ድረስ የተመለከትከው ድርቁ ምን አይነት ጉዳት እያስከተለ ይገኛል? ያናገርካቸው ሰዎችስ ምን አይነት ነገርን አካፈሉ?
ቦረና ህዝብ እንደምታወቀው በደግነት በመስጣትና በልግስናው ነው። ብዙ ንብረት ብዙ ሀብት ያላቸው ሰዎች ነበሩ። አሁን ባሉበት ሁኔታ ያ ሁሉ ከብት በዚህ ሰዓት ለአንድ ከብት አይታየም። ከብቶች ሁሉም በራብ እንዲሁም በውሃ ጥም ምክንያት ሞቶ አልቆ አሁን ወደ ሰዎች ጋር ነው የደረሰው። ሰዎች ማውራትም አይችሉም። ያው የበላ የጠጣ ሰው ነው የሚያወራው። እኛ አልበላንም አልጠጣንም። ልጆቻችን ሞቶ እያለቁ እኛ ሞቶ እያለቀን ነው። አፋችን ደርቋል መናገር አንችልም ብሎ ነው ምላሽ የሚሰጡት። ያው እዛ በቦታ ላይ በተግባር ከነዛ ሰዎች ጋር ተገናኝቼ ያወራሁት ነገር ነው። በተለያዩ ቪዲዮዎችም ሰዎቹ ቪዲዮ ኢንተርቪው ሲያደርግ መናገር አይችሉም ካላቸውም በደንብ ወጥቶ መናገር በማይችሉበት በጣም በደከሙ ሁኔታ ውስጥ ነው የሚታዩት።
አብነት እንግዲህ አንተና አጋሮች በግላችሁ የተወሰነ እንቅስቃሴ ለማድረግ እየጣራችሁ ይገኛል። እዛ አካባቢ ምን አይነት ድጋፎችን ነው ለመስጠት እየሞከራችሁ ያላችሁት?
ያው እኔ እንደምታወቀው በጣም ሀብታም ሆኜ ወይ ገንዘብ ኖሮኝ አይደለም። ወደዛ አካባቢ በጣም ረጅም ኪሎ ሜትር በረሃ አቋርጬ ነው የሄድኩት። ወገኖቻችን ያሉበትን ደረጃ ደርሼ ማየት ስለፈለኩ ብዙ ነገር ባልሰጥ እንኳን አንድ አይላንድ ለትር ውሃ ለአንድ እናት እንኳን ብቻት ብዬ ነው እጄዛ አካባቢ ቆይታ ያደረኩት። እኔ ብቻ አይደለሁም፣ ከኔ ጎን በጣም መልካም የሆኑ እህቶች ወንድሞች አገር ውስጥም ውጭም ያሉ እዛ ከደረስኩ በኋላ ድጋፍ እያደረጉ ነው። ከኛ በኩል የምጠበቀውን ነገር የሚበሉትን የሚጠጡትን ነገር የተወሰነውን ነገር አቅማችን የፈቀደውን እያደረግን ነው። ትላንት ነው እዛ ገብቼ ከወገኖች ከወንድሞች እህቶች ጋር ማስተባበር የጀመርኩት። በአንድ ቀን ውስጥ ለነዚህ ወገኖች የሚሆን ገንዘብ ያው በኔ ሶሻል ሚዲያ ከ1 ሚሊዮን ብር በላይ እስካሁን ባለው ተሰብስቧል። አሁን እነሱ ካሉበት ቦታ ወጥቼ ውሃና ዱቄት ልገዛላቸው እየሄድኩኝ ጉዞ ላይ ያለው ነው እያወራሁም ያለሁት አሁን ራሱ።
እንግዲህ አብነት፣ ከዚህ በፊትም በተለይ አቅመ ደካሞችን ለመርዳት በምታደርገው እንቅስቃሴ ትታወቃለህ። እንዲህ ያለውን ስራ በምትሰራበት ጊዜ ተደጋግሞ የሚገጥሙ ችግሮች ምንድን ናቸው? በምን መንገድስ እየፈታቸው ይገኛል?
ኢትዮጵያ ውስጥ እንደምታወቀው ብዙ ወገኖቻችን እናቶች፣ አባቶች ጎዳና ላይ እንደማየት ያለ የሚከብድና የሚያሳዝን ነገር የለም። እነዚህ ተቸገረን ብሎ ጎዳና ላይ ቁጭ ብሎ የሚለምኑ እናቶችን አባቶችን ምን ተቸገራችሁ ብዬ ሲጠይቅ እንግዲህ ትልቅ ነገር አይጠይቁም። የሚበላ የሚጠጣ ነገር ነው የሚጠይቁት። በጣም ብዙ የተቸገሩ ወገኖች አሉ። እንደ ሀገራችን በምናይበት ሰዓት ላይ ጎዳና ላይ ወጥቶ ቤታቸውን ለቆ መንገድ ላይ የሰውን እጅ እየለመኑ የሚኖሩትና ለአንዱ ሰጥቼ ለአንዱ መከለከል ግጭት በጣም ፈተና ነው የሚሆነብኝ። ምክንያቱም ያለን የገንዘብ አቅም ይወሰናል። ከጎን ሆኖ የሚያግዘን ሰው ያስፈልጋል። ሁላችንም በያለንበት አካባቢ በምንኖርበት አካባቢ ላይ እንደተቸገሩ ሰዎችን እጅ ለእጅ ተያይዘን አብረናቸው ሆነን ያሉበትን ችግር መፍታት የምል ነገርና እኔ እንግዲህ አቅሚ በሚችለው መጠን እነዚህ ወገኖችን የሚያስፈልጋቸውን ጊዜያዊ ነገር መስጠት እንዲሁም ለስራ የሚችሉ አቅም ያላቸው እድሜያቸው ለስራ የሚሆኑ ወገኖችን ባገኘው ሰዓት ላይ ካሉበት ልማና ችግር ወጥቶ ስራ እንዲሰሩ ማመቻቸት ነው እኔ አሁን ባለሁበት ሁኔታ ያለሁት።
ወደ ቦረና እስቲ ልመልስህና ቀደም ብለህ ተከስካቸው እጅግ አስከፊ ገጽታዎች አሉ። ወደ መልካም እንዲመለሱ ምን መደረግ አለበት ብለህ ታስባለህ?
ቦረና ላይ የተከሰተውን ችግር ሁሉም ኢትዮጵያውያን የጋራ ችግር አድርጎ ካየ እጅ ለእጅ ተያይዘን አሁን ካለበት ሁኔታ መውጣት እንችላለን። ምክንያቱም ይሄ ነው ብዬ በቃላት ለመግለጽ የምጠቀመው ቃላት የለኝም። ዛጋ ያለው የተፈጠረው ነገር መሬት ደርቋል፣ ተሰነጣጥቋል። ለከብቶቻቸው ብሎ የቤት ኪዳን ሳር አውርዶ ለከብቶቻቸው አብልቶ የሚያድሩበት የሚተኙበት የለም። ንፋስ ይፈራርቅበታል፣ ፀሐይ ያገኛቸዋል። እጅግ በጣም ከባድ ህይወት ነው የሚያሳልፉት። አንድ ሊትር ውሃ ሲሰጣቸው እነዚህ ሰዎች ለሳምንት ይበቃናል ይላል አንድ ቤተሰብ። እንግዲህ በኪዳኗ ነው የሚጠጧት፣ ያችን የአይላንድ ኪዳን ላይ በዛ እየለኩ ነበር። አንዳንድ አይላንድ እንኳን የሰጠን ቤት ላይ ሲጠጡ ያየ ነው። እና ሁላችንም ኢትዮጵያውያን አንዳንድ ሊትር አይላንድ ለእነዚህ ሰዎች ብንገዛላቸው፣ ፈጣሪ ደግሞ ዝናቡንም እንዲያዘንብላቸው ብንጸልላቸው፣ እነዚህ ሰዎች ካሉበት ችግር ተጋግዘን ማውጣት እንችላለን የሚል ተስፋው ነው ያለኝ እኔ።
እጅግ በጣም አመሰግናለሁ አብነት ከበደ። በመታደርጋቸው የበጎ አድራጎት እንቅስቃሴዎች ትታወቃለሽ። ቦረና ያለውን ሁኔታ አስመልክተሽ ለአድማጮች ለተመልካቾች ያየኸውን ስላጋራህን በእጅጉ አመሰግናለሁ። ከመላእክታችን በፊት ትወይን መረሳት የለበትም የምትለው አንድ ነገር ካለ እሱን ልቀበል።
እኔ መዘንጋት መረሳት የለበትም የምለው ምናልባትም እነዚህን ወገኖችን ለመርዳት ትልቅ ነገር አያስፈልግም። ምናልባትም ብዙ ገንዘብ በተለይም ይሄንን ምናልባትም የሚሰሙ ካሉ ሰዎች ካሉ በአንድ ሊትር ውሃም እነዚህ ሰዎች ችግርን መፍታት እንችላለን። ሁላችንም በፍቅር በአንድነት ተሳስበን ኢትዮጵያዊነት አንድነታችንን እነዚህ ሰዎች ላይ በመልካምነት ብናሳይ ማለፍ እንችላለን። በጸሎትም ቢሆን ከነዚህ ወገኖች ጎን እንቆም የሚል የመጨረሻ ሐሳቤ ነው። አመሰግናለሁ።
መሰናዷችን ይቀጥላል። የተለያዩ ከተሞችንና አንድን ዞን እንደ አዲስ የማደራጀት እንዲሁም እንደ ሸገር ያሉ አዲስ ከተማ የመመስረት ውሳኔ የኦሮሚያን ኢኮኖሚ ለመለወጥና የኦሮሞን ሕዝብ ኢኮኖሚያዊ ጥያቄ ለመመለስ ጠንካራ ከተሞችን መገንባት እንደሚያስፈልግ ክልሉ ከያዘው ጠንካራ አቋም ጋር የተያያዘ መሆኑን የሸገር ከተማ ከንቲባ ገለጹ። ቀደም ሲል በኦሮሚያ ብሔራዊ ክልላዊ መንግስት የቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር አሁን ደግሞ በኦሮሚያ አዲስ የተመሰረተው የሸገር ከተማ ከንቲባ የሆኑት ዶክተር ተሾመ አዱኛ እቅዱና ውሳኔው ጥናት ተደርጎበት ለኦሮሞ ህዝብ እንዲጠቅም ነው ብለዋል። በሌላ በኩል በተለይ አዲስ ይፋ የተደረገው የምስራቅ ቦረና ዞን በባሌ ዞን ከሚገኙ ወረዳዎች በተጨማሪም በቦረና በጉጂና በባሌ ዞን የሚገኙ ወረዳዎችን በመያዝ መደራጀቱ በነዋሪዎች በኩል ቅሬታ ፈጥሯል። ደረጀ ደስታ ዝርዝር አለው።
የኦሮሚያ ክልል ምክር ቤት የካቲት 22/2015 ዓመተ ምህረት አዲስ የከተሞች አደረጃጀትን ይፋ ያደረገበትን ውሳኔ አስታውቋል። በውሳኔው መሰረት በነበሩት 20 ወረዳዎች ላይ የምስራቅ ቦረና ዞንን 21ኛ ዞን አድርጎ ማደራጀቱን ጨምሮ በርካታ አዳዲስ ከተሞችንና ወረዳዎችን በአዲስ መልክ አዋቅሯል። አንዳንዶቹንም ቀላቅሏል። ምንም እንኳን በአዲስ መልክ መዋቀራቸው ይፋ በተደረገው ከተሞች ውስጥ ዝርዝራቸው ባይካተትም በአዲስ አበባ ዙሪያ በሸገር ስም የተመሰረቱት አዳዲስ ከተሞች የዚህ እቅድ አካል መሆናቸውን ቀደም ሲል በኦሮሚያ ብሔራዊ ክልላዊ መንግስት የእቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር አሁን ደግሞ በኦሮሚያ አዲስ የተመሰረተው የሸገር ከተማ ከንቲባ የሆኑት ዶክተር ተሾመ አዱኛ ለአሜሪካ ድምጽ ተናግረዋል። ዶክተር ተሾመ የዚህ ሁሉ ዋና ምክንያት የኦሮሚያን ኢኮኖሚና የኦሮሚያን ህዝብ ለመለወጥ መንግስት ጠንካራ አቋም ስላለው ነው ይላሉ።
የኦሮሚያን ኢኮኖሚ ለመለወጥ የኦሮሞን የኢኮኖሚ ጥያቄ ለመመለስ ጠንካራ ከተሞች መገንባት አለባቸው የሚል ጠንካራ አቋም አለው መንግስታችን። የዛም ማንዳካል ነው ሸገር መመስረት።
የኦሮሚያ ክልላዊ መንግስት ከተቋቋመ በኋላ በራሳቸውና በህጋዊ መንገድ የተቋቋሙ ከተሞች አሉ የሚሉት ዶክተር ተሾመ መንግስት የሚከተላቸው የራሱ የሆኑ የከተሞች አደረጃጀትና አቅጣጫዎች አሉት ብለዋል። የመንግስት አቅጣጫዎች ናቸው የሚሏቸውን እንደሚከተለው ይዘረዝሯቸዋል።
አሁን የሚከተላቸው የራሱ የሆነ የከተማ ልማት ወይ የከተማ እድገት አቅጣጫዎች አሉት። እንደኛው አቅጣጫው አዲስ ከተማ መመስረት ነው። እንደ ስፔሻል ኢኮኖሚ ዞን እንደ ገዳ ያሉ ከተሞችን መመስረት ነው። ሁለተኛው አቅጣጫው ደግሞ ያሉ ከተሞችን አብሮ ማዋሃድ፣ አንካራ ሆነው ተቀናይተው እንዲሄዱ ማድረግ፣ ሌላው ደግሞ ያሉትን ራሱ ማጠናከር ነውና የዚህ አንዱ አካል ነው። አሁን በቅርቡ የተማከው በሚዲያ
ከተሞችን የማሳደግና የመቀላቀሉ ስራዎች የተሰሩት ህዝቡ ለረጅም ጊዜ ሲጠይቃቸው የቆዩ ጥያቄዎች በመሆናቸው ናቸው ይላሉ ዶክተር ተሾመ።
የተለያዩ ከተሞችን ለረጅም አመት የመዋቅር ጥያቄ ሲያቀርቡ የነበሩ ከህዝቡ ለውጥ ጋር የመዋቅር ለውጥ ያለ መኖሩ ከተሞቹ በፈለጉበት መንገድ እንዲሄዱ ባለማረጉ መንግስት ይሄንን የህዝብ ጥያቄ ለመመለስ ነው አሁን በቅርቡ የተማከውን የተለያዩ ከተሞችን የማሳደግና አብሮ የመቀላቀል ስራዎች የተሰሩት።
ህዝቡ መክሮበታል። በዛ ወደ ኦሮሚያ ህዝብ
ሌላ በጣም የሚገርም አሁን የዞኖችን ልንገር ካሁን የቦረናን ነግረክ ለማሪ ዞን ማግኔት የሁሉ ግዜ ጥያቄው ነው። ስለዚህ ምንም አይነት መድረክ በተካሄደበት እንግዲህ ቀድም ብያለሁ በተናጠል የከተሞችን ጥያቄ ከመመለስ በረጅም ጊዜ በጥናት መመለስ አለበት ተብሎ ነው ይሄ ስራ የተሰራው። የከተሞች እድገት የዞን አስተዳደሮችን በሚገባው መንገድ ማስተካከል የረጅም ጊዜ ጥያቄ ነው ማለት ነው። ስለዚህ አንድ ቀድም እንዳልኩ ኮሚቴ ተቋቁሞ ኮሚቴዎቹ ጥናት አካሄደው እንዴት ቢሆን ይችላል የሚል ነገር ጥናት ዳታ ሰብስቧል። የዳታዎቹ ቀድም እንዳልኩ በአንድ አጋጣሚ የኮሚቴ ያቀረበው ላይ ቀርቤ ነበርና የከተማ ኢንዴክስ ተለይቶላቸዋል። የኪ ፐርፎርማንስ ኢንዲኬተር የሚባል አለ። በከተማ ለውጥ ውስጥ እያንዳንዱ ከተሞች ለማደግ ምን ያስፈልጋቸዋል፣ ያላቸው ኤግዚስትድ ኢንፍራስትራክቸር ምን ይመስላል፣ አሁን ኤግዚስትድ ሬቨኑ ሞቢላይዝ የሚያደርጉት ምን ያህል ነው፣ ቅርብ ካለው የከንተን ምንድነው አርበን ሮድ ሊንኬጃቸው ምን ያህል ነው፣ ምን ያህል የወደፊት ፖቴንሻል አላቸው የሚል በጣም ሰፊ የሆነ ጥናት ተጠንቷል። መጠናት ብቻ ሳይሆን ይሄን ደግሞ ከማበረሰቡ ጋር ውይይት ተደርጓል ማለት ነው።
ውሳኔውን ተከትሎ አዲስ ይፋ የተደረገው የምስራቅ ቦረና ዞን በባሌ ዞን ከሚገኙ ወረዳዎች በተጨማሪ በቦረና በጉጂና በባሌ ዞን የሚገኙ ወረዳዎችን በመያዝ መደራጀቱ በነዋሪዎች በኩል ቅሬታን ፈጥሯል። በዚህ የክልሉ መንግስት ውሳኔ የተከፉ የየወረዳዎችና ዞኖች ነዋሪዎች ተቃውሞ ማሰማት ከጀመሩ ዛሬ አራተኛ ቀናቸው መሆኑን ባለፈው ሐሙስ ያነጋገርናቸው ነዋሪዎች ተናግረዋል። የጉጂ ዞን ነዋሪ መሆናቸውን የጠቀሱ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪም የጉዳዩ ባለቤት ሳይመክርበት መወሰኑ ተቀባይነት የለውም በማለት የጉጂ ዞን ነዋሪዎች ድምጻቸውን እያሰሙ ነው ብለዋል።
አከኑ ትደገነት ባሌ ገዲባኘ
እኛ እንደሰማነው ከባሌ ዞን ከጉጂ ዞንና በቦረና ስር ካሉ ወረዳዎች አውጣተው ራሱን የቻለ ዞን እንደሚመሰርቱ ነው። እንደዛ ብለው ነው ያወጁት። ነገር ግን ይህ የሚሆነው በምን ምክንያት እንደሆነ አይታወቅም። የህዝቡ ጥያቄም አይደለም። ምንም ይፋ የተደረገ ነገር የለም። ግራ የሚያጋባው ነገር ደግሞ ህዝቡን ሳያወያዩ የአንድን ዞን ዋና ከተማ አንስተው የሌላ ዞን ዋና ከተማ ሆኗል ብለው በሚዲያ ማወጃቸው ነው። በዚህ ምክንያት ህዝቡ ተቆጥቶ በተለያዩ የጉጂ ዞን ወረዳዎች ሰልፍ እያካሄደ ነው።
መንግስት ይህን ውሳኔ ሲወስን ምን ያህል ጊዜ ጥናት አድርጎበታል ተብለው የተጠየቁት ዶክተር ተሾመ የጥናቱ ተሳታፊ ባይሆኑም ዘለግ ያለ ጊዜ የወሰደ መሆኑን ይገልጻሉ።
ያ ይሄንን እኔ ልነግር አልችልም። ኮሚቴ አባል አይደለሁም፣ ግን እንደ ክልሉ ያለው አካል ስለሆንኩ ነው የመለስኩል ያለሁት። ግን ጥናቶቹ ረዘም ያለ ጊዜ እንደፈጀ አቃለው። ኮሚቴም ተቋቁሞ እዛ ውስጥ ያሉ የቅርብ ጓደኞች የተለማቃቸው ተፋፊ ጥናት ያካሄዱበት የሁሉንም ወጥ በሆነ መንገድ አሁን ድሮ የተለመደው ነገር ምን አለ መሰለህ፣ አንድ ከተማ አስጠይቅ ዝም ብለህ ትመለስለታለህ፣ ነገ ደግሞ ሌላ ከተማ አስጠይቅ ዝም ብለህ ትመለስለታለህ። ይሄ አይነት አካሄድ ወጥ የሆነ አካሄድ ስላልሆነ ሁሉም ከተሞች የምናቃቸው ከተሞች አሉ። ቀድም እንዳልኩ የህጋዊነት ያገኙ ሌጋል ኢንቲቲ ሌጋል ስታተስ ያገኙት ከተሞች ከ700 በላይ ናቸው። እነዚህ ከተሞች የተለያየ አሁን በፊት በነበረው የኦሮሚያ የከተማ ክፍፍል ወደ 4 አካባቢ ነው የሆነውና አሁን አዲስ ባወጣነው አዋጅ ደግሞ 6 የከተማ ስቴጆች አሉ። ስለዚህ ያን አሁን አዲስ የወጣውን መሰረት አድርጎ ነው መንግስት የሰራው ለማለት ነውና ጊዜ ወስዶበት ረጅም ጊዜ ጥናት ያደረገበት መሆኑን አቃለው የኮሚቴ አባልም ባሉን ለማለት ነው።
ዶክተር ተሾመ መንግስት የኦሮሚያን ህዝብና ኢኮኖሚ ለመቀየር አቅዶ የሚያከናውነው እና ረጅም ጊዜ ወስዶ ያሳለፈው ውሳኔ መሆኑን ቢገልጹም ከተሞችን መልሶ ማዋቀሩ መቀያየሩና መቀላቀሉ ከነዋሪዎቹ በኩል ተቃውሞችን እየቀሰቀሰ መሆኑን የአሜሪካ ድምጽ ካነጋገራቸው ነዋሪዎች መረዳት ተችሏል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት የካቲት 5/2015 ዓ.ም መሰናዶን ነው። ወደ ሁለተኛው ክፍል ጥንቅሮቻችን ከመሻገራችን በፊት በጥላሁን ገሰሰ ቆሜ ለመረቀሽ ሙዚቃ አረፍ እንበል።
Ethiopia is the cradle of humankind. The first Homo sapiens emigrated from the territory of your country. In this sense, we are all Ethiopians.
Not gonna leave him back.
ሙዚቃው ተመልሰን መጥተናል። አድማጮቻችን በየሳምንቱ ቅዳሜ ምሽት በደስታ ላይ መኮንን አዘጋጅነት ወደ እናንተ ሲደርስ የነበረው የሙዚቃ ቃና ላለፈው አንድ አመት በተለያዩ ምክንያቶች ሳይተላለፍ መቆየቱ ይታወቃል። ነገር ግን ዛሬ መልካም ዜና ይዘናል። ከሚቀጥለው ሳምንት ቅዳሜ አንስቶ የሙዚቃ ቃና በእንግድ ወልዴ አዘጋጅነት በአዲስ መልክ ወደ እናንተ የሚደርስ ይሆናል። ተከታተሉን ዘንድ በአክብሮት እንጋብዛለን። ከታወጀባት ከወረኢሉ ዘገባለን። 127ኛው የአድዋ ድል በዓል በተለያዩ የኢትዮጵያ ከተሞች ተከብሮ ውሏል። አዲስ አበባ ውስጥ በመንግስት አስተባባሪነት የኢትዮጵያ መከላከያ ሰራዊት አባላት የተሳተፉበት አከባበር መስቀል አደባባይ ላይ ተከናውኗል። በሌላ በኩል ደግሞ በዓሉን ወትሮ በሚከበርበት የዳግማዊ ሚኒሊክ ሐውልት ወደሚገኝበት አደባባይ ባቀኑ ነዋሪዎችና በጸጥታ አስከባሪዎች መካከል በእለቱ ግጭት ተፈጥሯል። ይሁንና በተለያዩ አካባቢዎች ደግሞ በዓሉ በሰላም ተከናውኗል። ታሪካዊ በዓል በሰላም ከተከናወነባቸው ስፍራዎች መካከል የሚጠቀሱት ከውጫሌና ወረኢሉ አካባቢዎች የነበረውን ክንውን በተከታዩ ዘገባ እናስቃኛችኋለን። በዚያ የሚገኘው ዘጋቢያችን መስፍን አራጌ ለባልደረባችን ሀብታሙ ስዩም አስቀድሞ በዓሉ ለምን በእነዚህ ስፍራዎች በልዩ ሁኔታ እንደተከበረ ነግሮታል።
127ኛው የአድዋ በዓልን ምክንያት በማድረግ በተለይ ከደሴ በ60 ኪሎ ሜትር ወደ ሰሜን አቅጣጫ የሚገኘው ውጫሌና ከደሴ ወደ ደቡብ ምዕራብ አካባቢ የሚገኘው ወረኢሉ አካባቢዎች ነው የአድዋ በዓል በደማቅ ሁኔታ ትናንትናና ዛሬ የተከበረ። ሁለት ቦታዎች በአድዋ ጦርነትም ይሁን በአድዋ ጦርነት መቀስቀስ ታሪክ ውስጥ የጎላ ስፍራ ያላቸው ናቸው። ውጫሌ ወይም አምባሰል ወረዳ ውስጥ የሚገኘው ይስማነጎስ የተባለ አካባቢ በአጼ ምኒልክና በጣሊያኑ መልእክተኛ ፔትሮ አንቶኒ መካከል 17ኛው ውል ስህተት የነበረበት ወይም ደግሞ ቋንቋ ሌላም በእኛ ቋንቋ ሌላ አይነት ትርጓሜ ተሰጥቶት የነበረው ውል የተፈረመበት ቦታ ይስማነጎስ ይባላል። እዚያ ቦታ ላይ ትናንትና በደማቅ ሁኔታ ነበረ የተከበረው። የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ ህሊና መብራቱን ጨምሮ የደቡብ ወሎ ዞን ከፍተኛ አመራሮች ተገኝተዋል በስፍራው ላይ። እዚያ ቦታ ላይ እንግዲህ የአጼ ምኒልክንና የእቴጌ ጣይቱ ሐውልት የተሰራበት አጋጣሚ አለ። ይህም ሐውልት ተመርቆ ትናንትና በደማቅ ሁኔታ ለህዝብ ይፋ ሆኗል። ከዚህ በተጨማሪ ያ ቦታ ከ20 ሚሊዮን ብር በላይ በወጪ ተደርጎበት ሙዚየም እና ከታሪኩ ጋር ተገናኝነት ወይም ተቆራኝነት ያላቸው የተለያዩ መጽሐፍቶችና ቅርሶች ያሉበት አካባቢ ነው። እዚያ ቦታ ላይ ትናንትና እዚያ ነበር በደማቅ ሁኔታ የተከበረው።
እንግዲህ መስፍን፣ በዚህ የበዓል አከባበር ላይ የተሳተፉ ሰዎችን የማነጋገር እድል ያገኘህ ይመስለኛል። ምን አይነት አስተያየት አላቸው?
በርካታ የህብረተሰብ ክፍሎችን ለማነጋገር ሞክሬያለሁ። ከመንግስት አመራር እስከ አርበኞች፣ ከህፃናት ከወጣቶች ለማግኘት ሞክሬያለሁኝ። በተለይ የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ ህሊና መባቱን አናግረናቸው ነበር።
ኢትዮጵያን ዛሬ ላይ ለመገኘታችን በቋንቋችን ኮርተን ለማውራታችን በዓለም አደባባይ ፊት በጀግኖት አባቶቻችን ታሪክ እንዲቆም ያደረገን ለሀገር የተከፈለ ዋጋ ብሔር መልክ ወይም አካባቢ መልክ ያለው ስላልሆነ ነው። ስለዚህ ለድል በዓለም አደባባይ ፊት ውጤታማ ሆኖ ለመገኘት ትልቁና መሰረታዊ ነገር አንድነት ነው ማለት ነው። እና በአሁን ጊዜም ይህንን አንድነት ነው ማሰብ ያለብን። ምክንያቱም በዓሉን ስናከብር የአንድነት የመደማመጥ ለውጥና ውጤት ነው የአድዋ ታሪክ።
የደቡብ ወሎ ዞን ዋና አስተዳዳሪ ዶክተር አብዱ ሁሴንም እንደዚህ በተመሳሳይ በተለይ ልዩነቶችን የሚያሰፉ አንድነታችንን ተጽዕኖ የሚፈጥሩ ተግባራትን ወደ ጎን በመተው ከአድዋ ጀግኖች፣ ከአድዋ አባቶች፣ ከአድዋ መሪዎች የዚህ ትውልድ በርካታ ቁም ነገር ሊቀስም ይገባል የሚል አንድምታ ያለው መልእክት ያስተላልፋሉ።
መጠላለፍ፣ የሴራ ፖለቲካ በአካባቢያችን በክልላችንና በፖለቲካችን ላይ እየነገሰ ነው። ያኔ ከዛሬ 127 ዓመት በፊት ያሸነፍናቸው ጠላቶቻችን የነሱ ፍላጎት በመጫንና እርስ በራሳችን በማባላት በመጠራጠር እንዲሁም መሪ እንዳናከብር ያኔ እነምዬ ምኒልክ አለቃህን ተመልከት ስልጥህን ተከተል ብለው እንዳስተማሩንና በዚያ ልክ እንደመሩን ይህንን እንዳናደርግ መሪን እንዳናከብርና እርስ በራሳችን እንድንጠራጠር የሃይማኖት አባት እንዳናከብር ከመካከላችን ትልቅ ሰው እንዳናከብር አድርገው እየቀረጹን ያለ መሆኑና ይሄ ደግሞ መግባባት እንዳይኖር ሁሉን ነገር በጥርጣሬ እንድንመለከት ያደረገ በመሆኑ ይሄ ሊቀየር የሚችል ውይይት የፖለቲካ አካባቢ መፍጠር በጣም ያስፈልጋል።
ማምሳለ ቃለማየሁ አበበ የሚባሉ የ81 አመት አዛውንት አርበኛ ለማግኘት ሞክሬ ነበር። አባታቸው በ1928ቱ የጣሊያን ጦርነት ወቅት ተሳትፎ ያደረጉ አባት ናቸው። የአባት ትልቅ ተጋድሎ አድርገው ለአቶ ወይም ማምሳለ ቃለማየሁ ታሪካቸውን አውርሰው የሄዱ ናቸው። እሳቸውም በሶማሌ ጦርነት ወቅት በ1960ዎቹ አካባቢ 69 አካባቢ ማለት ነው ጎርሱም በጋሃቡር አካባቢ በመዋጋት ለሀገራቸው መስዋዕትነት እስከ መክፈል መድረሳቸውና አብረዋቸውም የነበሩት ኢትዮጵያኖች ሊወር የመጣውን የሶማሌ ጦር በመመከት የአድዋን ድል ያኔ ደግመን ነበረ። አሁን እንዲህ አይነት መለያየት እንዲህ አይነት የመከፋፈል ስሜት የተፈጠረው ትውልዱ በአግባቡ ታሪኩን እንዲያውቅና በታሪኩ እንዲኮራ ባለመደረጉ ነው። ታሪክም እናውቃለን የሚሉ ሰዎች እውነቱንና ዋናውን መሰረታዊ ነገር ከማጉላት ይልቅ ስንቅቅ ላይ ትኩረት በማድረጋቸው ዛሬ እንዲህ አይነት ነገር ተፈጥሯል። ስለዚህ ትውልዶቻችንን ልጆቻችንን ማስተማር አለብን የሚል መልእክት አስተላልፈዋል።
አድዋ የከሌ ነው አይደለም፣ የሞላ ኢትዮጵያ አንድነት፣ ሰላም ስለ ሰላም የተደረገ ስለሆነ ኢትዮጵያ ምንም በምንም ታምር መከፋፈል የለባትም። ተከፋፍላ ውጤትም የላትም። በአንድነት ነው ጣሊያንን በጦር በጉራዴ ደምስሰው ያባሩት የቻሉት። አንድነታቸው ተከብሮ አንድ ዓላማ ስላላቸው ነው። ስለዚህ አሁንም ይሄን አንድ ዓላማ ወደፊትም እንዲቀጥል ለወጣቱ ትምህርት መሰጠት አለበት።
መስፍን፣ ከመለየታችን በፊት በዚህ የበዓል አከባበር ላይ ወጣቶች ስለነበራቸው ሚና ጥቂት ብለን ያነጋገርካቸው ወጣቶች የሰጡህን ሐሳብም ጠቅለል አድርገህ አጋራን።
አንድ ሁለት ወጣቶችን ለማናገር ሞክሬ ነው። በተለይ በመስፋስ ንግድ የተሰማራ አንድ ወጣት አግኝቼ ነበረ። እሱ እንደሚለው የአድዋ ድል የኢትዮጵያኖች ድል ብቻ አይደለም፣ የአድዋ ድል የአፍሪካኖች ድል ነው። የአድዋ ድል በቅኝ ግዛት የተጨቆኑ በግፍ ስርዓት ውስጥ ለነበሩ የነጻነት ብርሃን የሰጠ በዓል ነው። ይህ በዓል በአካባቢው በመከበሩ በጣም ደስተኛ ነኝ። ግን በአመት በአመት ዝም ብሎ ልዩ ፕሮግራም አዘጋጅቶ ከመለያየት ባለፈ ይህ ቦታ የአድዋ የቱሪስት መዳረሻ ሆኖ የገቢ ምንጭም የታሪክ መዘከሪያም ይሆን ዘንድ መንግስት ትኩረት አድርጎ ሊሰራ ይገባል የሚል መልእክት አስተላልፏል። ሌሎችም እንደዚህ ሆኖ የተናገሩት በተለይ ወጣቶቹ ስለ አድዋ በተለይ ከቅርብ ዓመታት ወዲህ በወረይሉና አካባቢው የሚደረገው በዓል ስለ አድዋ ያላቸውን ግንዛቤ የበለጠ እንዲያሰፉና እውቀታቸውን እንዲጎለብት ቢያደርግም በተለይ ከአሁን የሚስተዋሉ የፖለቲካ ልዩነቶች በውይይት ተፈተው ኢትዮጵያ በዓሉን በደማቅ ስሜት በአንድ ስሜት ልታከብር የምትችልበት ምህዳር ቢዘረጋ የሚል አስተያየት ሰጥተውኛል። ሀፍትዬ
መስፍን አራጌ፣ ዘንድሮ ላይ ታሪካዊው የአድዋ ድል በልዩ ሁኔታ በተከበረባቸው ውጫሌና የወረይሉ ስፍራዎች የነበረውን ነገር ለአድማጮች ስላጋራህልን በእጅጉ እናመሰግናለን። መልካም ቀን ይሁንልህ መስፍኔ።
መልካም ቀን ይሁንላት።
አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የአማርኛ መሰናዶ በአጭር ሞገድ በ19 ሜትር ባንድ ላይና በ15660 ኪሎ ሄርዝ እንዲሁም ደግሞ በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎ ሄርዝ ላይ ይተላለፋል። መሰናዷችንን @voaamharic.com ላይ በድረገጽ ገብታችሁ እንድትከታተሉ እንጋብዛለን። በመቀጠል ደግሞ ወደ ጤና ዘገባ ነው የምንሻገረው። በቅዱስ ጳውሎስ ሆስፒታል የጽንስና የማህፀን ሬዚደንት ሐኪም የሆኑት ዶክተር አህመድ አደም በማህፀን እጢ ዙሪያ ቆይታ አድርገናል። ቀጥሎ ይቀርባል።
ዶክተር አህመድ አደም እባላለሁ። በጳውሎስ ቲችንግ ሆስፒታል ሬዚደንትና ማህፀንና ጽንስ ስፔሻሊስት ነኝ ማለት ነው።
በጣም ነው ማመሰግነው በድጋሚ እንግዲህ ዛሬ ለነውያይ የጋበዝኩ ፋይብሮይድ ስለተሰኘው በሴቶች ማህፀን ውስጥ ስለሚያድገው እጢ በተመለከተ ነው። ፋይብሮይድ ማለት ምን ማለት ነው?
አመሰግናለሁ ሄደን። ፋይብሮይድ ምንላቸው ወይ ደግሞ ማዮማ ምንላቸው ናቸው በህክምናው አጠራር ወይም በእንግሊዘኛው አጠራር የተለያዩ ስሞችም አላቸው። በዛ ይላሉ በእንግሊዘኛው። በአማርኛው ጠቅላላ ተብሎ የሚጠራው ከማህፀን የሚነሳ እጢ ይባላል ማለት ነው። ከማህፀን የሚነሳ እጢ ማለት ከአንድ ሴል ነው የሚነሳው እጢው ማህፀን ከሚገኙት ሰዎች መካከል ከዛ ነው የሚነሳው። ብዙ የሚያሰጋ አይደለም። ልክ አነሳሱ ከዛው ከራሱ የሴል አይነት ይነሳና እየተስፋፋ ይሄድ ማለት ነው። በመጠናቸው ሊያንስም ሊጠልቅም ቁጥራቸውም ሊበዛ ይችላል። የተለያየ አይነት ባህሪ ወይም ቅርጽ ይኖራቸዋል። የራሳቸው የሆነ እንደነው ሽፋን ወይ ልብስ የሚመስል ነገር ይኖራቸዋል። ትክክለኛ ሽፋን የላቸውም፣ ግን ራሳቸውን ከልለው የሚገኙበት ልብስ የሚመስል ነገር አላቸው ማለት ነው። አብዛኛውን ጊዜ በሴቶች እንደነው በሪፕሮዳክቲቭ ኤጅ ወይ ደግሞ ፈሄ ፍሪያማ አድሚ ወይም የመውለጃ ጊዜ ላይ ተሰራፍተው ይገኛሉ። በዛ ሰዓት ነው ብዙ ጊዜ የሚገኙት። ይሄ ከ15 እስከ 45 ባለው እድሜ ማለት ነው። ብዙም የማያሳስቡ ሲከሰቱ ደግሞ ተለያዩ ማኒፌስቴሽን ወይ ደግሞ ባህሪ ይኖራቸዋል ራሳቸውን የሚገልጹበት። ብዙ ጊዜ ግን ዳሉ አይታወቁም። በተለያየ አልትራሳውንድ ድንገተኛ አልትራሳውንድ እርግዝና ክትትል ላይ ሊገኝ ይችላል። ቸው ግን ራሳቸውንም የሚገልጹበት ባህሪ አላቸው ማለት ነው።
በተናገሩት እምብዛም ጉዳት የማያደርሱ ከማህፀን የሚነሱ እጢዎች ናቸው። ግን ምክንያታቸው ምንድን ነው? ከምን የመነጨ ነው?
አሁን እንዳልኩሽ ምንድን ነው ብዙ ጊዜ የሚከሰቱት ይሄ ሴቶች የሆርሞን መጨመርና መቀነስ ወይ ደግሞ የሆርሞን አለመግባባት ተነስተው የሚመጡ ናቸው። ብዙ ጊዜ ይሄ ኢርሊ ሜናርሲ ወይ ደግሞ ቀድሞ የወር አበባ በማየት የሚመጣ አንዱ እሱ ሃይፖቴሲስ ወይም ደግሞ በዚህ ጊዜ ሊከሰት ይችላል። ሌሎች ደግሞ እንደነው በእድሜ ምክንያት አሁን እንደነገርኩሽ ብዙ ጊዜ የሚነሱት ከ15 እስከ 49 ባለው እድሜ ነው። አሁን የተገኘው ሪፖርት በአንድ አመት የተከሰተም አለ፣ ግን ብዙም በዛ ጊዜ ይነሳል አይባልም። ሌላው ምክንያት ይሄ ያላግባብ ውፍረት ወይ ደግሞ ውፍረት ወይ ደግሞ ኦቤሲቲ የምንለው የሚኖር ጊዜ እነዚህ ፊብሮይድ የምንላቸው ወይ ደግሞ የማህፀን እጢ በእያንዳንዱ 10 ኪሎ ግራም በ21% ይጨምራሉ ነው የሚባለው። ሌሎች ደግሞ ምንድነው ከዘር ጋር ተያይዘው ነጮችና ጥቁሮች ጋር ይሄ የሴቶች ሆርሞን ወይም ስትሮጅ የሚባለው ሜታቦላይዝ የምናደርግበት ነገር ወይ ደግሞ ሆርሞኖች የሚሰሩበት መንገድ የተለየ ስለሆነ በራሱ ጥቁር መሆን ራሱ የራሱ ከ3-9 የሚሆን ብጥፍ በጥቁሮች ላይ እንደውም በጥቁሮች ላይ ምንድነው ብዙና ትልቅ ይሆናሉ ተብሎ ነው የሚታሰበው ጥቁሮች ላይ። ሌሎች ደግሞ እንደዚሁ ወሊድ መከላከያ የሚወስድ ሰው ከማይወስድ ሰው ይቀንሳል ተብሎ ነው የሚታሰበው። እነዚሁ ከሆርሞን ሬጉሌሽን ጋር አንጻር ማለት ነው።
ለምሳሌ ፋይብሮይድ ያለባት ሴት በምንድን ነው ምን አይነት ምልክቶች ነው ያሉት?
አንድ ፋይብሮይድ ያለባት ሴት እንዴት ልታውቅ ትችላለች ስንል እንዳልኩሽ አብዛኛዎቹ እነዚህ ፋይብሮይድ የሚባሉ ወይም ደግሞ የማህፀን እጢ የምንላቸው ብዙ ጊዜ ባህሪያቸውን አይገልጹም። ወይም ደግሞ ብለን በአልትራሳውንድ ሌሎች ጉዳዮች አልትራሳውንድ ስንነሳ የሚገኙ ነገሮች ናቸው። ግን ሲከሰቱ ግን እንደነው ከፍተኛ የሆነ የወር አበባ መብዛት ሊከሰት ይችላል። የወር አበባ መብዛት ማለት ምን ማለት ነው ብለን ስናይ ደግሞ አንድ ሴት ታይባቸው የወር አበባ ቀናቶች እነሱ ከ2-7 ቀን ናቸው። ማለፍ ካለ አንድ ሴት የወር አበባ ስታይ ከ7 ቀን በላይ ካየች ይሄ ከፍተኛ የወር አበባ የደም መፍሰስ አላት ማለት ነው። ሌላኛው ደግሞ ከ80 ሚሊ ይሄ ደግሞ በእንትን አንዷ የንጽህና መለኪያ የምትይዘው እስከ 20 ሚሊ ነው። ስለዚህ እሱ በደንብ ርሶ 4 በላይ የሚያስቀይራት ከሆነ ይሄ 80 ሚሊ በላይ አልፏል፣ ከፍተኛ የደም መፍሰስ ወይም ደግሞ የወር አበባ የደም መፍሰስ አላት ማለት ነው። ሌላኛው አንድ ሴት የወር አበባ የምታይ ሴት ከ3 ሰዓት የማይቆይ ከሆነ ይሄም ከፍተኛ የወር አበባ አላት ማለት ነው። እነዚህ ነገሮች አንድ ሴት ከፍተኛ የወር አበባ አላት ተብሎ ሕክምና እንድትሻ ያደርጋታል ማለት ነው። የሽንት መቆጣጠር አለመቻል፣ የሽንት ቶሎ ቶሎ የመምጣት፣ የሆድ ድርቀት ሲከሰት እነዚህ ኢንተርሌትድ ሲምፕተም እንላቸው ወይ ደግሞ ከቁመቱ ወይም ከክብደቱ ጋር ተያይዞ የሚመጡ ምልክቶች ናቸው። ይህን ህመም ስለተከሰተ ቶሎ ወደ ህክምና መሄድ አለባቸው ማለት ነው። ያለመውለድ ሁኔታ ወይ ደግሞ መካንነት የማስከተል ሊሆን ይችላል። በተደጋጋሚ ውርጃ ሊሆን ይችላል። ከዚህም ጋር ከመጠኑ ጋር ተያይዞ የእንግዲህ ልጁ ከማህፀን ግድግዳ ጋር የመላቀቅ ወይ ደግሞ የመውለጃውን በኩል ከያዘው እሱም በወሊድ ጊዜ ችግር ስለሚፈጥር ከዛም ጋር ተያይዞ ችግር ስለሚከሰት ለኦፕራሲዮን ወይ ደግሞ በሲዜሪያን ሴክሽን ወይ ደግሞ በቀዶ ማዋለድ ሊዳረግ ይችላል።
አንዳንድ ጊዜ ርግዝና እስኪመስል ድረስ በማህፀናቸው ውስጥ ያደገባቸው ሴቶች እንዳሉም እንሰማለን እና ይሄ ነገር ከምን የመነጨ ነው የሚከሰተው? እንዲሁም ደግሞ ምን አይነት ህክምናዎች ናቸው ያሉት?
ጥሩ ጥያቄ ነው። ከዚህ ጋር አንዳንዴ እርግዝና መስሎ ብዙ ጊዜ ሊቆይ ይችላል። አንድ እናት 2 አመት አረገዘች፣ 1 አመት አረገዘች የሚሉ ዜናዎችን በተለያየ ጊዜ እንሰማለን። ትክክለኛ ጥያቄ ነው። ይሄ ምንድነው? አንደኛ አንድ ሴት ወር አበባ በሚቀርባት ጊዜ እርግዝና ምርመራ ማድረግ አለባት። ዛጣም እንደዚህ የእርግዝና ምርመራ ማድረግ አለባት። አለበለዚያ በስህተት እናቷ ያረገዘች መስሏት ለብዙ ጊዜ ልትቆይ ትችላለች። እነዚህ ምንድነው? እነዚህ ማዮማዎች ብዙ ጊዜ ደግሞ ፊብሮይድ ምንላቸው ወይም የማህፀን እጢ ምንላቸው ከ12 ሴንቲሜትር በላይ ብዙ ጊዜ አያድጉም። ነገር ግን እስካሁን በተገኘው ሪከርድ እስከ 63 ኪሎ ግራም ያደገ የማህፀን እጢ ሪፖርት ተደርጓል። እስከ 5 ኪሎ ግራም እንደዚህ ሪፖርቶች አሉ። ግን ብዙ ጊዜ ይሄ እጢ ያደገ ሌሎች ምክንያቶች አይፈጥርም ወይ ደግሞ አሁን እንዳልኩሽ እናቶች ተሳስተው እርግዝና መስሏቸው ሊቀጥል ይችላል። በተለምዶ ስለ እርግዝና ነው እየተባለ። ስለዚህ መጀመሪያ ሴቶች የወር አበባቸውን በሚያሳልፉ ጊዜ እርግዝና ምርመራ ማድረግ አለባቸው ማለት ነው። ሌሎች ምንድነው ትሪትመንት ወይ ደግሞ ወደ ህክምናው ስንሄድ በጣም የተለያዩ ህክምናዎች አሉ ከዘመኑም ጋር ተያይዞ። የመጀመሪያው ምንድነው አሁን እንዳልኩሽ ችግር እስካልፈጠረ ድረስ ወይ ደግሞ ከ12 ሴንቲሜትር በታች ከሆኑና ችግር የማይፈጥሩ ከሆነ ልንከታተላቸው እንችላለን። በየእስከ 3 እስከ 6 ወራቶች ክትትል እያደረጉ ሊቀንሱም ሊጨምሩም ስለሚችሉ እስከ 3 እስከ 6 ወራቶች ልንጠብቅ እንችላለን። ሌላው ምንድነው ብዙ መንገዶች ህክምናው ሊመዘን ይችላል። መጀመሪያ ሴቷ ወይ ደግሞ እናትየው የመውለድ ሁኔታዋ እንዴት ነው፣ እድሜዋ፣ እንዲሁም ያለበት እጢው ያለበት ቦታ፣ እጢውስ ደግሞ አሁን ምን እየተከሰተ ነው የሚለውን ወይ ደግሞ እጢው ራሱን የገለጸበት መንገድ ምንድን ነው የሚለውን እናያለን። እጢው ራሱን የሚገልጽበት መንገድ ከፍተኛ የደም መፍሰስ ከሆነ እና እናትየዋን የሚያስጨንቃት ከሆነ ይሄ አንዱ ቀጥታ ወደ ህክምናው የሚያስኬደን ነው። ሌላኛው ደግሞ ሴቷ ምንድን ነው የምትፈልገው? የልጅ የመውለድ ሁኔታዋን ጨርሳለች ወይ? ደግሞ ይወስነዋል ማለት ነው። ሌላው ደግሞ ያለበት ሁኔታ እጢው የት ነው ያለው? ችግር ይፈጥራል ወይ? ከመውለድ ጋር ተያይዞ የእርግዝና ሁኔታ ከልክሏል ወይ? በተደጋጋሚ ውርጃ አስከትሏል ወይ? ወይ ደግሞ የማርገዝ ችግር አስከስቷል ወይ? ስለዚህ እነዚህ ነገሮች ጋር ተያይዞ የተለያዩ ህክምናዎች አሉት ማለት ነው። ከዚህ ጋር ተያይዞ ፊብሮይዶች ራሳቸውን አሁን እንዳልኩሽ ራሳቸውን አይገልጹም። በሚገልጹበት ሁኔታ ላይ ግን ኬስ ሬስ ወይ ደግሞ ጥናቶች በተካሄዱበት ሁኔታ ላይ አንድ እናት ሊያግዳት ይችላል። ኳሊቲ ኦፍ ላይፍ የሚባለው ወይ ደግሞ የአኗኗር ሁኔታውንም አፌክት ሊያደርገው ይችላል። ሳይኮሎጂካል እርዳታ ያስፈልጋታል ማለት ነው። በሌሎች ኢኮኖሚክ ኢምፓክት ስናያቸው አንድ እናት እንዲ ካላት እና ምልክቱ የሚታይባት ከሆነ መድኃኒቶች ወይም ደግሞ ህክምናዎች እንዳሉ ማወቅ አለባት ማለት ነው።
በጣም ነው የማመሰግነው ስለነበረን ቆይታ።
እኔም በጣም አመሰግናለሁ።
የተከበራችሁ አድማጮቻችን ለምሽቱ የያዝናቸው መሰናዶዎች እዚህ ላይ ተጠናቀዋል። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም በጀመርነው ሙዚቃ እንሰናበታለን። ታስተናግዳችሁ የምሽቱ ኤደን ገረመው ነኝ። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ጤና ይስጥልን። ደህና ደሩ።
Love us, come on, we're gonna cheat.